የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የረቡዕ መጋቢት 30/2012 ዓ.ም ምሽት ፕሮግራማችንን ጀምረናል። የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ምክንያት መንግስት ያስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። በምሽቱ ዘገባ ይኖረናል።
ብዙ ሊሚቴሽን እንዳለባት ብዙ ክፍተት እንዳለባት አገር ከማንም በላይ ቴክኖሎጂ ለኛ አስፈላጊ ነው ብለን ነው እኛም እንሰራው።
የኢትዮጵያ መንግስት አካላዊ መራራቅን የሚያጠናክር የቴክኖሎጂ አማራጮችን መተግበር እንደጀመረ አስታውቋል። ይህን ጉዳይ ሊያብራሩልን አቶ ሳንዱቃ አንደበበን ይዘናቸዋል። አብራችሁን ቆዩ። አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከል ከየቤታችን ሆነን የዕለቱን ፕሮግራም ለመምራት ጽዮን ግርማ፣ ለማቀናበር ደግሞ ኤልያስ አስማረ አብረናችሁ እናመሻለን። አብራችሁን ቆዩ። አሁን ላጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። ኢትዮጵያ ያስቸኳይ ጊዜ አዋጅ አውጃለች። አዋጁ ያስፈልገው የኮሮና ወረርሽኝ እየተባባሰ በመምጣቱ ምክንያት መሆኑ ተገልጿል። ጠቅላይ አቃቢ ሕግ በማህበራዊ ገጹ በኩል ስለ አዋጁ በሰጠው ማብራሪያ ላይ ወረርሽኙን ለመከላከል ለመቆጣጠርና የሚያስከትለውን ጉዳት ለመቀነስ የሚወሰዱ እርምጃዎችን ውጤታማ ለማድረግ ከተለመደው አሰራርና ሕገ መንግስታዊ ማዕቀፍ ወጥቶ በልዩ ሁኔታ መንቀሳቀስ መጠየቁ አዋጁን ማውጣት አስፈላጊ እንዳደረገው አስታውቋል። አዋጁ መንግስት የቫይረሱን ስርጭት ለመከላከል አስፈላጊ የሆኑ እርምጃዎችን በሚወስድበት ጊዜ የተሻለ ነጻነትና አቅም እንዲኖረው የመንግስት ስልጣን ላይ ያሉ ገደቦች ወይም የሰብአዊ መብት ድንጋጌዎች በተለየ ሁኔታ ለጊዜው ተፈጻሚነታቸው ቀርቶ በሙሉ ኃይል በተቀላጠፈና በተቀናጀ መልኩ ለወረርሽኙ ምላሽ መስጠት እንዲቻል እንደሚያደርገውም ጠቁሟል። ለወደፊቱ የቫይረሱን ሁለንተናዊ ጥፋት ለመከላከል የተለያዩ ገደቦች ሊጣሉ እንደሚችሉ ፍንጭ ሰጠው ማብራሪያው፣ እነዚህ የመብት ገደቦችና እርምጃዎች በአስቸኳይ ጊዜ አዋጅ ውስጥ ዘርዝሮ ማስቀመጥ ያልተቻለው አስፈላጊ የሚሆኑት ገደቦችና እርምጃዎች ከጊዜ ጊዜና በሀገሪቱ ውስጥ ከቦታ ቦታም ሊለያዩ ስለሚችሉ እንደሆነ ጠቅሰዋል። አዋጁ ለአምስት ወራት እንደሚቆይ ተነግረዋል። ይህ በእንዲህ እንዳለ በሀገሪቱ ውስጥ የኮቪድ-19 ወይም ኮሮና ቫይረስ የተገኘባቸው ሰዎች ቁጥር ወደ 55 ከፍ ማለቱን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በወጡት የ24 ሰዓት ውሎ ሪፖርት ላይ ተነግሯል። ከአዳዲሶቹ ተጠቂዎች መካከል ሁለቱ ከዱባይ የተመለሱ፣ አንዱ ደግሞ በአማራ ክልል አዊ ዞን አዲስ ቅዳም ከተማ ነዋሪ የሆኑ ኢትዮጵያውያን እንደሆኑም ተነግሯል። በተያያዘ ዜና የኢትዮጵያ አየር መንገድ 3 የበረራ አስተናጋጆቹ በኮቪድ-19 የኮሮና ቫይረስ በሽታ መያዛቸውን በትናንትናው ዕለት ለሀገር ውስጥ መገናኛዎች ይፋ አድርጓል። የአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐመድ ዩናይትድ ስቴትስ ለዓለም ጤና ድርጅት የምትሰጠውን ድጋፍ እንደምታቋርጥ ማስጠንቀቋ አስገራሚ እንደሆነባቸው ይፋ አድርገዋል። ሙሳ ፋኪ በትዊተር ገጻቸው ላይ ባተሙት መልእክት የዓለም ጤና ድርጅትን ዓለም አቀፋዊ አመራር የሚቃረነው የዩናይትድ ስቴትስ መንግስት ዘመቻ አስገርሞኛል። የአፍሪካ ህብረት ሙሉ በሙሉ የዓለም ጤና ድርጅትንም ሆነ ዶክተር ቴዎድሮስ አድሃኖምን ይደግፋል። ትኩረቱ ሆኖ መቀጠል ያለበት እንደ አንድ ዓለም አቀፋዊ ማህበረሰብ ሆነን በጋራ ኮቪድ-19ን የመፋለም ጉዳይ ነው። የተጠያቂነት ጊዜ ይመጣል ብለዋል። በሙሳ ፋኪ አስተያየት እንደተስማሙ የገለጹት የሩዋንዳው ፕሬዚዳንት ፖል ካጋሜ በበኩላቸው ወረርሽኙን የመቆጣጠር ፍልሚያው ቅድሚያ ሊሰጠው አሳስበው ማን ተጠያቂ ሊሆን ይገባል የሚለው ቆይቶ የሚመጣና በትክክለኛው ሁኔታ የሚፈጸም እንደሆነ በትዊተር ገጻቸው ላይ ጽፈዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የዓለም ጤና ድርጅት የኮቪድ-19 ወረርሽኝ ጥፋት ልክን ቀድሞ እንዳልተገነዘበ እንዲሁም ለቻይና ያጎበደደ መሆኑን በመጥቀስ ወደ ድርጅቱ የሚላከው ገንዘብ ሊቋረጥ እንደሚችል በትናንትናው ዕለት ማስታወቃቸው ይታወሳል። ዩናይትድ ስቴትስ ለዓለም ጤና ድርጅት በምትሰጠው ድጋፍ መጠን ግንባር ቀደም ናት። ዋይት ሃውስ የሚጠቀመው ኮምፒውተር ወደ 82,000 የሚጠጉ ሰዎች እስከ ጎርጎሳውያኑ ነሐሴ ወር ድረስ በኮቪድ-19 በሽታ ዩናይትድ ስቴትስ ውስጥ ሊሞቱ እንደሚችሉ ጠቁመዋል። ይህ ጥቆማ የቀረበው አገሪቱ እስከ ጎርጎሳውያኑ ግንቦት መጀመሪያ ሙሉ በሙሉ የአካላዊ መራራቅ እርምጃዎችን እንደምትተገብር ታሳቢ ተደርጎ ነው። ይህ ቁጥር ቀደም ብሎ በፕሬዚዳንት ትራምፕ አስተዳደር ከተተነበየው 93,531 ሞት በመጠኑ ያንሳል። በዚህ ጥቆማ መሰረት ዩናይትድ ስቴትስ ወትሮ ከተገመተው ቁጥር ያነሰ የሆስፒታል አልጋዎች፣ ትንፈሳ አጋዥ መኪናዎችና ሌሎች መሳሪያዎች እንደሚያስፈልጓት እንደሚያሳይም ተዘግቧል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ምክንያት መንግስት ያስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። አገርን ለማዳንና ትውልድን ለመታደግ ከዚህም በላይ ልንወስን እንደምንችል መታወቅ አለበት ብለዋል። ጠቅላይ ሚኒስትሩ ከዛሬ ጀምሮ በስራ ላይ እንዲውል በሚኒስትሮች ምክር ቤት የጸደቀውን አዋጅ ለህዝብ ተወካዮች ምክር ቤት መላኩም ተገልጿል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ጠቅላይ ሚኒስትር አብይ አህመድ እንዳሉት አስቸኳይ ጊዜ አዋጅ ለማወጅ አሁን ጊዜው ነው። እስክንዘጋጅና ሁኔታዎች ግድስ ኪሉን ተበቀናል ያሉት ጠቅላይ ሚኒስትሩ ጊዜው ሲጠይቅ ግን አዋጁን አውጀናል ብለዋል። ጠቅላይ ሚኒስትር አብይ አህመድ አስቸኳይ ጊዜ አዋጅ መታወጁን ይፋ ያደረጉት ዛሬ በጽሑፍ ባስተላለፉት መልእክት ነው። የኢትዮጵያ መንግስት የኮሮና ወረርሽኝ እየተባባሰ በመምጣቱ ምክንያት ያስቸኳይ ጊዜ አዋጅ አውጇል ይላል በመልእክታቸው የሰፈረው መረጃ። አዋጁ በሚኒስትሮች ምክር ቤት የጸደቀው በሕገ መንግስቱ አንቀጽ 93 መሰረት መሆኑን ጠቅላይ ሚኒስትሩ ተቆመዋል። ይህ ብቻ ግን በቂ ላይሆን እንደሚችልም ነው ያብራሩት። ሀገርን ለማዳንና ትውልድን ለመታደግ ከዚህ በላይ ልንወስን እንደምንችልም መታወቅ አለበት ብለዋል። ዜጎቻችንም ከዚህ በላይ ግዴታቸውን ለመወጣት ወገባቸውን አጥብቀው መጠበቅ አለባቸው ሲሉ አሳስበዋል። ከሰባ በላይ የሚሆኑ የዓለም ሀገራት ወረርሽኙን ለመቆጣጠር ሲሉ ያስቸኳይ ጊዜ አዋጅ ማወጃቸውን የሚኒስትሮች ምክር ቤት አስታውሷል። በኢትዮጵያም ከተለመደው አሰራር ወጥቶ በልዩ ሁኔታ መንቀሳቀስ አስፈላጊ መሆኑን አመልክቷል። ያስቸኳይ ጊዜ አዋጁ የታወጀው የሕዝብ ተወካዮች ምክር ቤት በስራ ላይ ባለበት ወቅት በመሆኑ በአስቸኳይ ለምክር ቤቱ እንዲላክ መወሰኑንም አስታውቋል። ያስቸኳይ ጊዜ አዋጁን መታወጅ ተከትሎ ክልከላዎችንና ቅጣቶችን ጨምሮ ዝርዝር ነጥቦቹ በቀጣይ ግልጽ እንደሚደረጉ ይጠበቃል። ይህ ዜና እስከተጠናቀረበት ሰዓት ድረስ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 55 ደርሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ
እስክንድርን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። አሁን ደግሞ ዘጋቢዎቻችን ወደ አጠናቀሩት ዘገባ ስናልፍ ወደ ወለጋ ነው የምንሄደው። በምዕራብ ወለጋ ገንጂ ወረዳ ሁለት ግሬት ኮሚሽን ኢትዮጵያ ወይም ታላቁ ተልእኮ በኢትዮጵያ የተባለ የቤተክርስቲያን አጋዥ ድርጅት አገልጋዮችና አንድ የ17 ዓመት ወጣት በታጠቁ ሰዎች መገደላቸውን የድርጅቱ ስራ አስኪያጅ ገለጹ። የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ኡመታ ግድያውን የፈጸሙት ታጥቀው በጫካ ውስጥ የሚንቀሳቀሱ ሸማቂዎች ናቸው ብለዋል። ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪ ዘገባ አለው።
ግሬት ኮሚሽን ሚኒስትሪ ወይም ታላቁ ተልእኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት ስራ አስኪያጅ አቶ ግርማ አልታዬ የድርጅታቸው ሁለት አገልጋዮችና አንድ የ17 ዓመት ወጣት ለምን ወደ ምዕራብ ወለጋ ገንጂ ወረዳ እንደሄዱ ተናግረዋል። ግድያው እንዴት ባለ ሁኔታ እንደተፈጸመባቸውም እንዲህ ይገልጻሉ።
የተገደሉት ሁለት የድርጅታችን አገልጋዮችና አንድ ደግሞ የአገልጋዩ ልጅ ነው። ወደ 17 ዓመት የሚያሰብች ነው። በሰሞኑን ያው በተከሰተው በዚህ የኮሮና ቫይረስ ምክንያት ስራ ምናምን ቆሞ ስለሆነና ቤት ረፉ ስለተባለ አንዱ ልጅ ቤቱ እዛ ገንጂ ስለሆነ አድርሶት ለመምጣት ነው ይሄ ሰው የወጣው። ልጁን ደግሞ ያው አብሮት ይዞት ነበረ። በድርጅቱ መኪና ነው፣ ትራንስፖርቱም ቆሞ ስለነበር በድርጅት መኪና ነው የወጡት እና መሀል ላይ እንግዲህ ቤት ሳይደርሱ ገንጂ ከተማ አካባቢ ነው የተገደሉት። እንግዲህ እንደሰማሁት ከመንገድ አስወጥቷቸው ነው የገደሏቸው። የአካባቢው የጸጥታ ኃይሎች አስክሬኑንም መኪናውንም ወደ ዋና መንገድ እንዳወጡ የሚል መረጃ ነው ያለኝ። ከአንዳንድ የመንግስት ኃላፊዎች ጋር ተነጋግሬ ነበረ። እየተጣራ ነው፣ ገዳዮቹን አጣርተን መረጃ እንሰጣለን፣ አሁን ባለበት ሁኔታ እየተጣራ ነው የሚል ነው መልስ ያገኘሁት። ስለዚህ በዛ ላይ እንግዲህ ማን ነው የሚለውን ነገር በዚህ ጊዜ ለመናገር በጣም አስቸጋሪ ነው። ታጣቂዎች ናቸው የገደሏቸው። መኪናውንም ያቃጥሉት ሞክሮ ነበር። መኪናው አልተቃጠለም፣ ግን ያው ዳሜጅ ሆኗል፣ መንቀሳቀስ አይችልም። ለማብራራት አስቸጋሪ የሆነ ነገር ነው እና ኢኖሰንት ሰዎች ለምን ይገደላሉ? ምንም ነገር ማያውቁ በቃ ወጥተው የሚገቡ ሰዎች ነው የተገደሉት አሁን እና ከዛ የአባትና የልጅ አንድ ላይ አስክሬን ተሰብስቦ መግባት ደግሞ እንዴት ከባድ ነገር ነው። ያ ደግሞ ምስጋኑ የተባለው ወጣት ሀገሩ ነው እየሄደ ያለው፣ ሰፈሩ ነው ተወልዶ ያደገበት ሰፈር ነው እንግዲህ ያለ። እኔ ምንም ዲፋይን ለማድረግ ከበደኝ።
የአንዱ አገልጋይ አስከሬን በገንጂ አቅራቢያ ወደሚገኙት ቤተሰቦቹ ተሸኝቶ የቀብር ስነ ስርዓቱ መፈጸሙን አቶ ግርማ ገልጸዋል። የአባትና ልጅ አስከሬንም ጉደር ከተማ ወደሚገኙ ቤተሰቦቻቸው መሸኘቱን የተናገሩት ስራ አስኪያጁ በአገልጋዮቹና ወጣቱ መገደል ክፉኛ ማዘናቸውን ገልጸዋል። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኢልያስ ኡመታ ስለ ግለሰቦቹ አሟሟት ሁኔታ እንዲገልጻሉ።
ግሬት ኮሚሽን ከመባል ተቋሙ አባል የሆኑ ሰዎች ናቸው። አገር ሰላም ነው ብለው እዛ አካባቢ ሲንቀሳቀሱ ልዩ ሲሙ ረጂ ወረዳ ቡሳነው ሲቾ የሚባል ቀበሌ ውስጥ ታጣቂዎች ድሮ እዛ አካባቢ የሚንቀሳቀሱ በሽምቅ ውጊያ ላይ ተሰማሩ። ባደረሱት ጥቃት የሶስት ሰዎች ህይወት እዛ አካባቢ ሊያልፍ ይችላል። በሶስት ወረዳዎች አካባቢ አሁንም የሚንቀሳቀስ ኃይል እንዳለ ይታወቃል። እነኚህ እንግዲህ የሀገር ሰላም ነው ብሎ የሚንቀሳቀሱ ምንም ከፖለቲካ ጋር ምንም ከሚሊተሪ ጋር ተያያዥነት የሌለባቸው ሰዎች ናቸው እና አስከፊ ስራ እንደሚሰሩ እና የወረደ ነገር ውስጥ እንደተገባ ህዝባችንም እዛ አካባቢ ያየበት ሁኔታ ነው ያለው። የአሸባሪነት ስራ የሚሰራ አካል እዚህ አካባቢ የፈጸመው ተግባር ነው ማለት ነው። በጣም የሚያሳዝን ተግባር ነው።
አቶ ኢልያስ፣ ከዚህ ቀደም መንግስት በሰላም ይህንን ችግር ለመፍታት ጥሪ አቅርቦ ነበር፣ ክቡር ጠቅላይ ሚኒስትሩን ጨምሮ በኦሮሚያ ክልል ያሉትም ከፍተኛ አመራሮች። እሱ ጉዳይ ከምን ደረሰ? ይሄ ነገር መቼ ልባት ሊያገኝ የሚችለው?
ከፌዴራል ጀምሮ ከክልል ጀምሮ ብዙ ውይይት ሲደረግበት የነበረ እና ሁለት አቅጣጫ ተይዞ ሲካሄድ የነበረ ነገር ነው። መጀመሪያ አካባቢ በእርቅም በሰላምም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች ኢንተርፌር አድርገው ጥሩ ስራ የተሰራበት ነበር። ከዛ በኋላ እንደገና ሀገር ሽቶ እሱ የራሱ ችግር ነበረበት። ጊዜ የተሰጠበት እና ይገባሉ የአካባቢው ልጆች ናቸው አንድ ህዝብ ነው ጣልቃ እንገባለን እናስገባለን የሚሉ አካላትም ነበሩ። ስለዚህ በዛ መሰረትም በተወሰነ ደረጃ የአካባቢው ነዋሪዎች እና ታዋቂ ሰዎች ያደረጉት እንቅስቃሴ የገቡ አሉ። አሻፈረን ያለው ካልሆነ በስተቀር ብሎ ደግሞ አሁንም በሽምቅ ውጊያ ላይ እዚያም እዚህ በሽፍትነት ተግባር ላይ የተሰማሩ አሉ። መንግስት እንግዲህ ህግ የበላይነትን የማስጠበቅ ግዴታው ስለሆነ በዚህ መሰረት እየሄደ እያስተካከለ ያሉ ሁኔታዎች አሉ። አሁንም ቢሆን ግን ደግመን መግለጽ የምንፈልገው በሰላም ወደ ህብረተሰቡ ተቀላቅሎ መጥቶ በጠረጴዛ ዙሪያ ሀሳቡን አቅርቦ መወያየት የሚፈልግ በሰላም ወደ ቤት መግባት ለሚፈልግ መንገዱ ክፍት ነው። ከዛ ውጭ ግን በኃይል ሁሉን ነገር አስፈጽማለሁ፣ እገላለሁ፣ እፈልጣለሁ፣ እንዲህ አደርጋለሁ የሚለው ደግሞ ያው መንግስት ህግ የበላይነትን የማስከበር አንዱ ተግባሩ ስለሆነ በዛ ተፈጸሙ ነገሮች ይፈጸማሉ ማለት ነው።
ግድያውን የፈጸሙት በጫካ ታጥቀው የሚንቀሳቀሱ ሸማቂዎች እንደሆኑ ቢገለጽም ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ስለ ግድያው ከአይን እማኞች ለማረጋገጥ ያደረግነው ሙከራ ባይሳካም የወረዳው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ መኮንን ይታና ገዳዮቹ ሸማቂዎቹ መሆናቸውን በስፍራው ተገኝተን ለማወቅ ችለናል ብለዋል። የወረዳው የመንግስት ስራ ኃላፊዎች ላይ ጥቃት እንደፈጸሙ ሸማቂዎቹ ስለመግለጻቸው መረጃ ደርሶናል ብለዋል አቶ መኮንን። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ባለፈው ሁለት ሳምንት ወደ ምዕራብ ኦሮሚያ አራቱም የወለጋ ዞኖች አቅንተው በነበረበት ወቅት የአካባቢው ጸጥታ ሁኔታ እንደሰጉት እንዳልነበረና ሰላምና መረጋጋት ወደ አካባቢው መመለሱን ለጋዜጠኞች በሰጡት መግለጫ ገልጸው ነበር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የኦሮሚያ ክልል ከፍተኛ ባለስልጣናት በምዕራብ ወለጋ የሚንቀሳቀስ ሸማቂ ቡድን በሰላም እንዲወያይና የጸጥታ ችግሩ እልባት እንዲያገኝ ጥሪ ቢያቀርቡም እስካሁን የተሰጠ ምላሽ የለም። መንግስት የህዝቡን ደህንነት ለማረጋገጥ ታጥቆ በሚንቀሳቀስ ማንኛውም ኃይል ላይ እርምጃ እንደሚወስድ ሲገልጽ ቆይቷል። በጸጥታ ችግርና መንግስት በሚወስደው እርምጃም ለሶስት ወራት ተዘግቶ እንደነበር የሚገለጸው የኢትዮ ቴሌኮም አገልግሎት ከተከፈተ ሁለት ሳምንት አልሆነም። ለአሜሪካ ድምጽ ናኮር መልካ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ አሁን ደግሞ ወደ ቴክኖሎጂ ጉዳይ ነው የምናልፈው። ቴክኖሎጂና ኮሮናን የተመለከተ የኢኖቬሽንና ቴክኖሎጂ ኢንስቲትዩት አገልግሎት ፈላጊዎች የመንግስት መስሪያ ቤቶች ደጅ ሳይጠኑ ባሉበት ግልጋሎት እንዲያገኙ የሚያግዝ አሰራር መዘርጋቱን አስታውቋል። በአሰራሩ መሰረት የ34 ተቋማትን አገልግሎት በበይነ መረብ ላይ በተዘጋጁ ቅጾች በኩል ማግኘት ይቻላል። ዝርዝሩን ሀብታሙ ስዩም ይነግረናል።
የመንግስት ቢሮው ድረስ በአካል መገኘትን የሚጠይቁ አገልግሎቶችን በበይነ መረብ ላይ ለማከናወን ተገልጋዮችን ከድካም የማዳን ጥረት ከጀመረ ሰነባብተዋል። ኢትዮጵያ ኢኖቬሽንና ቴክኖሎጂ ኢንስቲትዩት ኃላፊ የሆኑት ሳንዶካን ደበበ እንደሚናገሩት ሰሞነኛ ሁኔታዎች ደግሞ የዚህን ጅምር መጠናከር የሚሹ ሆኗል።
አሁን
ከተፈጠረው ጉዳይ አንጻር ደግሞ የበለጠ ፑሽን ፋክተር መሆኑ የተፈጠረውም የዚህ ኮቪድ-19 ጉዳይ ሰዎች መቀራረብ የማይፈልግ መሆኑ ከዚህ ጉዳይ አንጻር የራሱ ፖዚቲቭ ሮል አለው እና መንግስትም ይህንን ፑሽ አድርጎ ወደ ስራ ለማስገባት ያደረግነው ያለ ጥረት ነው።
አሁን ላይ የ34 መንግስታዊ ተቋማትን ከ150 በላይ አገልግሎቶች በበይነ መረብ ላይ ለመስጠት ዝግጅት መደረጉን ሰምተናል። ዓለም አቀፉ የቴሌኮሙኒኬሽን ህብረት ጥናት መሰረት ኢትዮጵያ ዝቅተኛ የኢንተርኔት ሽፋን ካላቸው ሀገራት መካከል አንዷ ናት። በ2017 የጎረጎሳውያኑ ዘመን ጥናቱ የሀገሪቱ የኢንተርኔት ሽፋን 18.62 መሆኑን ያሳያል። በዚህ ሁኔታ የኢትዮጵያ ያሁን ጥረት ምን ያክል ይሳካል ብሎ መጠየቅ አይቀሬ ነው።
እውነት ነው። አሁን አንዱ ቻሌንጅ በተለይ ከአዲስ አበባ መውጣት ስትል የኮኔክቲቪቲ ጉዳይ ከፊ የሆነ እንደሚሄድ ይታወቃል። ክፍተቱ ማለት ነው የእነሱም የተሰራበት ነው። የዚህ ግብረ ኃይል አንዱ አካልም የኢትዮ ቴሌኮም ተቋም ነው። እሱም ትልቅ ማስፋፊያ ስራዎችን እየሰራ ነው። ይሄ ኢሰርቪሶች የምንላቸው ወረዳ ኔት ላይ ኢንተግሬትድ የሆነ ነው። በበላይነት እየመራው ያለው የሚኒስትሪ ኦፍ ቴክኖሎጂ እና የሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ነው። እነሱም ወይም ይህ ሚኒስትሪም ያለው ሰርቨር አቅምን በማሳደግ አገልግሎቶችን ለማስፋት እየተሞከረ ነው። በእርግጥ እንዳልከው ግን ክፍተቱ እንዳለ ነው። ሁሉንም ነገር ዛሬ ላንመልስ እንችላለን። እንደ መነሻ የሚያደረግ ነው። በተቻለ አቅም ወደ ስራ መግባት ያለባቸውን እየገፋን እያስገባን ከስር ከስር ደግሞ የኮኔክቲቪቲ ጉዳይን የመመለስ አላማ ይዞ ነው የተሰራ ያለው። አሁን ባለው ሁኔታ
ከተለመደው አሰራር ዘመን ወዳፈራቸው የቴክኖሎጂ አማራጮች መሸጋገር ለአገልግሎት ፈላጊዎች የሚፈጥረው ፎይታ ከፍተኛ ነው። በዚያው ልክ ደግሞ ወትሮ የሰው ጉልበት በሚጠይቁ ስራዎች ተቀጥረው ሲሰሩ የሰነበቱ ሰራተኞችን የስራ ዋስትና ላይ ጫና መፍጠሩ አይቀሬ ነው። አቶ ሳንዶካን እንደሚሉት ግን መሰል የቴክኖሎጂ ሽግግሮችን መቀበል ግዴታ ከተቀረው ዓለም ጋርም መስተካከያም ነው።
ሰዎች የተለያየ አቋም ይላሉ በቴክኖሎጂ ጉዳይ፣ ግን እዛ ጉዳይ ላይ ወይም ቴክኖሎጂ ላይ እንድሰማራ እንደሚመራ አንድ ግለሰብ ሆኜ ልመልስልኝ። በጣም በጣም ወደ ኋላ ነን ያለ ነው ብለን ነው እኛ ኢቫሉዌት የምናደርገው። የመጀመሪያው የቴክኖሎጂ ዴፊኒሽን ደግሞ የሰውን ህይወት ማቅለል ነው። ብዙ ሊሚቴሽን እንዳለባት፣ ብዙ ክፍተት እንዳለባት ሀገር ከማንም በላይ ቴክኖሎጂ ለእኛ አስፈላጊ ነው ብለን ነው እኛ የምንሰራው። በመሰረታዊነት መታየት ያለበት አሁን ኮምፒቲሽን አለብን። የትኛውም አገልግሎት በአምራችን ብትል በአገልግሎትም ከአለም ጋር ነው ኮምፒቲሽናችን። ስለዚህ ሌላው ዓለም የሚጠቀምበትን የመጠቀም ግዴታ ነው። ይሄ ከኳሊቲ አንጻር፣ ከታይም አንጻር፣ ከተደራሽነት አንጻር፣ ከብዙ አንጻር ዲፋይን ልታደርገው ትችላል። ምንድን ነው ከዚህ ጋር የሚያያዘው ቴክኖሎጂ በራሱ ሪፕሌስ የሚያደርገው በተለይ ሩቲን ስራውን ሊሆን ይችላል። አት ሴም ታይም ደግሞ የሚከፍታቸው የሚፈጥራቸው ብዙ ስራዎች አሉ። አሁን ኢንተርኔትን ተከትሎ የዕለት ጉርሱን የሚሞላ ምን ያህል ሰው እንዳለ መገመት ትችላለ። እና ሰዎች ሊሰሯቸው የማይገቡ ነገሮችን ኦፍኮርስ ሪፕሌስ ሊያደርግ ይችላል። ከዛ ባለፈ ግን ለሌላው ደግሞ ስራ እየፈጠረ የሚሄድ ባህሪ ነው ያለው እና ይሄ በፍጹም በተለይ ለእንደኛ አይነት ነገር ገና ላልጀመር ነው ደግሞ ጥያቄ መሆኑ የሚቀርብ አይደለም።
አገልግሎቶቹ የሚሰጡት eservice.gov.et በተሰኘው ገጽ በኩል ሲሆን በዋነኝነት የተለያዩ ተቋማት የተለያዩ አገልግሎቶች መዝገባ፣ ማመልከቻ፣ እድሳትና ጥያቄዎች ይስተናግዱበታል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም።
ሀብታሙን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ኮቪድ-19 ስርጭትን ተከትሎ የተለያዩ ሀገራት የእንቅስቃሴ ገደብ ጥለዋል። በዚህም የተነሳ ሴቶች በተገቢው ሰዓት የእርግዝና መከላከልና የስነ ተዋልዶ አገልግሎቶችን እያገኙ አይደለም። ከዚህም በተጨማሪ የእንቅስቃሴ ገደብ የተደረገባቸው ሀገራት ላይ ሴቶች በቤት ውስጥ ለሚፈጠሩ ጾታዊ ጥቃቶች ተጋላጭ እየሆኑ እንደመጡ እየተነገረ ነው። በእንቅስቃሴ ገደብ ሳቢያ በተከሰቱ ጾታዊ ጥቃቶችና የመከላከያ መድኃኒቶች ያለማግኘት ችግር ምክንያትም የሚፈጠርን ያልተፈለገ እርግዝና ለመገደብ ሲባል በስነ ተዋልዶና በእናቶች ጤና ዙሪያ የሚሰራው ሜሪ ስቶፕስ ኢንተርናሽናል በዚህ ወቅት ሴቶች የረጅም ጊዜ እርግዝና መከላከያን እንዲጠቀሙ እያበረታታና እየቀሰቀሰ ይገኛል። ኤደን ገረመው የሜሪ ስቶፕስ ኢንተርናሽናል የኢትዮጵያ ምክትል ዳይሬክተር አቶ ጤናው ባወቀን አነጋግራ ተከታዩን አሰናድታለች።
ሜሪ ስቶፕስ ኢንተርናሽናል በዓለም ላይ በ37 ሀገራት በእናቶችና ሴቶች ጤና ዙሪያ የሚሰራ ድርጅት ነው። ከነዚህ መካከል ደግሞ ኢትዮጵያም አንዷ ናት። የኮቪድ-19 ስርጭትን ለመከላከል ተብሎ በሚደረጉ የእንቅስቃሴ ገደቦች ሳቢያ ሴቶች ወደ አልተፈለገ እርግዝና እንዳይገቡ እየሰራ እንደሆነ የሚገልጹት ደግሞ በድርጅቱ ምክትል ዳይሬክተር የሆኑት አቶ ጤናው ባወቅ ናቸው።
እንግዲህ የቤተሰብ እቅድ አገልግሎት እንደሚታወቀው በምርጫ የሚወሰድ አገልግሎት ነው። አንድ እናት ወይም አንድ እህት በቂ መረጃ አግኝታ ከዛ እንድትወስን ነው የሚደረገው። ይሄ እንደተጠበቀ ሆኖ ግን በአሁኑ ወቅት በተለያዩ ምክንያቶች ገደድ ወይም ደግሞ አላስፈላጊ ጫና ማሳደር ሳይኖር ነገር ግን በምክር እናቶች እና እህቶች ወደ ረጅም ጊዜና አስፈላጊም ከሆነ ዘለቄታዊ ወደ ሆኑ የቤተሰብ እቅድ አገልግሎት ትኩረት እንዲደረግ እየመከርን እንገኛለን። እና ይህንንም የምንመክርበት ምክንያት ከዚህ አሁን ካለው ወቅታዊ ችግር ጋር በተያያዘ ዛሬ ሙሉ በሙሉ ኢትዮጵያ ውስጥ ከቤት አትንቀሳቀሱ የሚል ሶፋር የተወሰነ ወይም የተደነገገ ድንጋጌ ባይኖርም አንዳንድ ከተሞች እንደ ባህር ዳር ማንዳቶሪ የሆነ ቤት ውስጥ እንዲቀመጡ ሁሉ የተጀመረበት አለ እና ያ ነገር ሊመጣ ይችላል ወደፊት የተለያዩ ከተሞች አዲስ አበባን ጨምሮ። ስለዚህ ይሄ በሚሆንበት ጊዜ ለምሳሌ እነዚህ ክሊኒኮችን የሚጠቀሙ ህቶች እናቶቻችን በየጊዜው ወደ ጤና ድርጅት ለመሄድ ከቤታቸው መውጣት ራሳቸውን ለተጨማሪ ሪስክ ከመዳረግ ለረጅም ጊዜ የሚያገለግል የቤተሰብ እቅድ በቂ ምክር አግኝተው ቢጠቀሙ ምሳሌ 12 ዓመት አለ፣ የ3 ዓመት፣ የ5 ዓመት አለ። ያ ማለት የግድ 12 ዓመት ድረስ አንድ እናት ያንተ ተቀማለሽ ማለት አይደለም። የሞት ሲያንስ ከፈለገሽ ማውጣት ትችላለች። አንዱ ምክንያታችን ይሄ ነው። ምልልስን ለመቀነስ ቤታቸው ቆዩ የሚለውን ምክር አስተማማኝ መልኩ እንዲጠቀሙ ለማድረግ ይሄንን እንዲጠቀሙ እንገፋፋለን። ምርጫ እንደተጠበቀ ሆኖ ማለት ነው። ሁለተኛው ምክንያታችን በተለይ ኪኒን የሚጠቀሙ እህቶችና እናቶቻችን በየቀኑ መዋጥ አለበት። አሁን ደግሞ እንደሚታወቀው ይሄ ከኮሮና ጋር የተያያዘ እንትፍራቶች ድንጋጤዎች አሉ። ስለዚህ ኪኒን የሚጠቀሙ እናቶች በተለይ በየጊዜው ከሚረሱ አሁንም የረጅም ጊዜ የወሊድ መከላከያ ቢጠቀሙን መክራለን። ሌላው የጤና ሴክተሩ ትኩረት ወደድንም ጠላንም እኛ ትኩረት ሙሉ በሙሉ ዳይቨርት እንዳያደርግ እንመክራለን፣ እንሰራለን። ግን ያለው አቅም ወደ ኮሮና መከላከልና መቆጣጠር ዳይቨርት ያደርጋል። በተለይ የመንግስት የጤና ተቋማት ባለሙያዎችም እንደዚሁም ደግሞ ይሄ አቅርቦት ሰንሰለት የምንለው እንደ ልብ ላይገኝ ይችላል። ሆነ ጊዜ ላይ የምንፈልገው ነገር በየወሩ ላይገኝ ይችላል። ይህም አንዱ ምክንያት። ሌላው ደግሞ እንደ አራተኛ ምክንያት የምናየው የተባበሩት መንግስታት ጀነራል ዳይሬክተር አንድ ሪፖርት ያቀርቡ ነበር ሰሞኑን። ኢትዮጵያ ውስጥ ይህን ያህል ሶፋር የተጠና ነገር የለም፣ ግን ሌሎች ሀገሮች ላይ ማንዳቶሪ ቤት ውስጥ የመቀመጥ አዋጅ የታወጀባቸው ሀገሮች የቤት ውስጥ ጥቃት የምንለው ነገር ሪፖርት እየጨመረ ነው ያለው። ያው የቤት ውስጥ ጥቃት በቤተሰብ ምጣኔ ብቻ መከላከል አይቻልም፣ ምክንያቱም ጥቃት ጥቃት ነው። አላስፈላጊ እርግዝና ናት መከላከል ይቻላል።
አቶ ጤናው ኢትዮጵያ እንደ ሀገር ከአጭር ጊዜ የወሊድ መከላከያ ወደ ረዥም ጊዜ የወሊድ መከላከያ በሽግግር ላይ ያለች ሀገር መሆኗን ገልጸው በዚህ ወቅት ግን ሴቶች የረዥም ጊዜ የወሊድ መቆጣጠሪያን እንደ አማራጭ ቢጠቀሙ ይመረጣል ይላሉ።
አጭር ጊዜና የረዥም ጊዜ የቤተሰብ እቅድ አገልግሎት መጣ ኢትዮጵያ አሁን ትራንዚሽን ላይ ያለ ሾርት ተርም ወደ ሎንግ ተርም እና አውሮፓን እና አሜሪካን በምናይበት ጊዜ ይህንን ወቅት ያለበት ጊዜ ከብዙ ዓመታት በፊት ነው። ከሾርት ተርም ወደ ሎንግ ተርም ትራንዚት አድርገው ያሉበት ሁኔታ ነው ያለ። አሁን እንግዲህ ሜልስቶፕስ ብዙ ነገር ነው የሚሰራው። ክሊኒኮች አሉን፣ የመንግስት የጤና ድርጅቶችን እናግዛለን፣ የግል የጤና ድርጅቶችን እናግዛለን። ብዙ ስራ ነው የምንሰራው። ከዚያ ውስጥ በጣም ጎልቶ የሚታወቀው ያው ክሊኒኮቻችን ናት። ወደ ክሊኒኮቻችን በምንመጣ ጊዜ ግን ምሳሌ ሙሉ በሙሉ ከተማ ውስጥ ከቤታቸው አትውጡ ተብሎ የተደነገገበት ባህር ዳርን ብንወስድ ባህር ዳር ትልቅ ማተርኒቲ ሴንተር አለን። አሁን አልተዘጋም፣ ፍቃድ ከመንግስት ተሰጥቶ የጤና አገልግሎት የሚሰጥ ተቋም ስለሆነ እዛው ሴንተራችን ውስጥ የኮቪድ ስክሪኒንግ እንሰራለን። የተጠረጠሩ ካሉ ባሉ ሰንሰለቶች መሰረት እናሳውቃለን። ከዚያ ውጭ ግን ሰርቪሱን እንሰጣለን እና ይሄ መምጣት እየፈለጉ በተጣለው የጉዞ እገዳ ምክንያት ደንበኞች ቁጥር መቀነስ አለ፣ ባህር ዳርም አጋጥሞናል። አንዳንዶች ግን እየደወሉ አምቡላንሶች ስላሉን መምጣት ፈልገን ነበር፣ ወላዶች ለምሳሌ የቅድመ ወሊድ ክትትል የሚያደርጉ የቤተሰብ ምጣኔም የሚጠቀሙና ሌሎች የጽንስና ማህፀን በሽታም ሆነ ክትትል የሚያስፈልጋቸው እናቶች እየደወሉ በመኪና ድን እናመጣቸዋለን እንመልሳቸዋለን። ነገር ግን ያው ጉዞ ገዳው እኛ እንኳን ክፍት ብንሆን ክሊኒኮቻችን እንኳን ክፍት ቢሆን የህብረተሰቡ አጠቃላይ እንቅስቃሴ እስተተገታ ድረስ ያው እንቅስቃሴ መገታቱ አይቀርም።
የእርግዝና መከላከያ አገልግሎቶች ዋጋቸው ተመጣጣኝ እንደሆነ የሚናገሩት አቶ ጤናው እናቶችና እህቶች በዚህ ወቅት ያልተፈለገ እርግዝናን ከግምት ውስጥ በማስገባት ቀድመው ሊያቅዱና ሙሉ ለሙሉ የእንቅስቃሴ ገደብ ሳይመጣ በፊት ወደ ተግባር እንዲገቡም አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። አድማጮች እንግዲህ የዛሬ ጋቢና ቪኦኤ መሰናዷችን በዚሁ ተጠናቀቀ። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮና ምሽቷል። በነገው ምሽት ተመልሰን እንገናኛለን። ለዛሬ ሰላም፣ በደህና ደሩ።
I'm not afraid to die. ሱኔኔ ራዱኔ ቪኦኤ ሰገንታ ፋኖ ሮሞት